ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ አርብ የካቲት 29 2016 ዓ.ም መሰናዶ ጀመረ። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ትላንት ሐሙስ ማምሻውን ዘ ስቴት ኦፍ ዘ ዩኒየን ተብሎ የሚጠራውና የአሜሪካ ወቅታዊ ሁኔታ መግለጫ ዓመታዊ ንግግር አድርገዋል።
The issue facing our nation isn't how old we are, it's how old our ideas.
ጉዳዩ እድሜ ምን ያህል ገፍቷል ሳይሆን አስተሳሰባችን ምን ያህል ያረጀ ነው የሚለው ላይ ነው።
የሰማችኋቸው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ናቸው። በዚህ ዙሪያ በምሽቱ ዘገባዎች ይኖሩናል። በሌላ የሀገር ውስጥ ዘገባ ደግሞ በቆንዳላ ወረዳ በቀጠለው ግጭት የተነሳ የንጹሐን ዜጎች ሕይወት መጥፋቱ ተገለጸ። በጉዳዩ ላይ ዝርዝር ዘገባ ይኖረናል። ሌሎች የሀገር ውስጥ እንዲሁም ደግሞ የዓለም አቀፍ ዘገባዎችና ዜናዎችን ወደ እናንተ እናደርሳለን። ዓለም አቀፉ የሴቶች ቀንን በተመለከተም ልዩ ልዩ ጥንቅሮችን ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾች ቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአርብ ምሽት መሰናዶ በመምራት ኤደን ገረመው አብሬያችሁ እቆያለሁ። ንጉሱ ታምሬ ደግሞ ስርጭቱን ያቀናብርልናል። ጽዮን ግርማ ዋና አዘጋጇ ናት። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እናልፋለን።
በድጋሚ እንደምናመሻችሁ። ሶማሊያና ቱርክ የነዳጅ ማውጣት ስምምነት ተፈራረሙ። ታጣቂዎች በሰሜን ምዕራብ ናይጄሪያ የሚገኝን አንድ ትምህርት ቤት ወረው 280 ተማሪዎችን አግተው ወሰዱ። እንዲሁም የመናውያን ፍልስጤማውያንን በመደገፍ በሰንአ ሰልፍ አደረጉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሶማሊያና ቱርክ የነዳጅ ዘይትና ጋዝ የማውጣት ስምምነት መፈራረማቸውን የሁለቱም አገራት ባለሥልጣናት አስታውቀዋል። ቱርክ ውስጥ ትናንት የተፈረመው ስምምነት ሁለቱ አገራት በሳይንስ በቴክኖሎጂ እና ንግድ ዘርፍ ያላቸውን ትብብር የሚያጠናክር እንደሆነ የሶማሊያ የፔትሮሊየም እና የማዕድን ሚኒስትር አብድራዛቅ መሐመድ አስታውቀዋል። ሚኒስትሩ በኤክስ ማኅበራዊ መድረክ ላይ እንዳስታወቁት ቱርክ በባህርና በመሬት ላይ የነዳጅ ዘይትና ጋዝ ፍለጋ እንዲሁም የማውጣት ሥራ እንደምታከናውን ገልጸዋል። የምርት መከፋፈልን በተመለከተ ዝርዝር ስምምነት ባይፈጽሙም ትናንት የተፈረመው የአስር ዓመት ስምምነት ግን አጠቃላይ ስምምነት እንደሆነ ሚኒስትሩ አስታውቀዋል። የቱርክ ፕሬዚደንት ረሺፕ ታይብ ኤርዶዋን ከ13 ዓመታት በፊት በእንደ አውሮፓን አቆጣጠር 2011 ሶማሊያ በረሃብ በተመታችበት ወቅት ጉብኝት ካደረጉ ወዲህ ቱርክ የሶማሊያ ዋና አጋር ሆናለች። ቱርክ የሰብአዊ ድጋፍና የበጀት ድጎማም ስትሰጥ ቆይታለች። ከስድስት ዓመታት በፊት ደግሞ ወታደራዊ ማሰልጠኛ በመገንባት የሶማሊያ ጸጥታ ኃይሎችን ስታሰለጥን ከርማለች። ታጣቂዎች በሰሜን ምዕራብ ናይጄሪያ የሚገኝን አንድ ትምህርት ቤት ወረው 280 ተማሪዎችን አግተው መውሰዳቸውን መምህራንና የአካባቢው ነዋሪዎች ተናግረዋል። በሰሜን ምዕራብ ናይጄሪያ ለቤዛ የሚፈጸም ጠለፋ የተለመደ ሲሆን ወሮበሎች ትምህርት ቤቶችንና ኮሌጅን ኢላማ እንደሚያደርጉ ታውቋል። ትናንት የተፈጸመው ጠለፋ እስካሁን ከታዩት የከፋ ጠለፋዎች አንዱ እንደሆነ ባለሥልጣናት ተናግረዋል። የተማሪዎቹን ትክክለኛ ቁጥር በተመለከተ አሁንም በማጣራት ላይ መሆናቸውን የአካባቢው ባለሥልጣናት በመናገር ላይ ናቸው። የናይጄሪያው ፕሬዚደንት ቦላ ቲኑቡ ታጋቾቹን ለማስለቀቅ ጦራቸውን ዛሬ አርብ ልከዋል። ጠላፊዎቹ በትምህርት ቤት በመግባት ወደ ሰማይ ሲተኩሱ የተወሰኑ ተማሪዎችን ይዘው እንዳመለጡ አንድ መምህር ለኤኤፍፒ ዜና ወኪል ተናግረዋል። 287 ተማሪዎች የተጠለፉ መሆኑን መምህሩ ቢናገሩም የአካባቢው ባለሥልጣናት ግን የተማሪዎችን ቁጥር ከመግለጽ ተቆጥበዋል። ባለፈው ሳምንት በሰሜን ናይጄሪያ በአንድ የተፈናቃዮች መጠለያ ጣቢያ በተፈጸመ ጠለፋ 100 የሚሆኑ ሴቶችና ሕፃናት በነውጠኞች መወሰዳቸውን ዜና አገልግሎቱ ጨምሮ አስታውሷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሁቲ አማጽያን ደጋፊዎችን ጨምሮ በሺዎች የሚቆጠሩ የመናውያን በጋዛ ከሚገኙ ፍልስጤማውያን ጋር ያላቸውን አንድነት ለመግለጽ ዛሬ በሰናአ ከፍተኛ ሰልፍ አካሂደዋል። የየመን መዲናን እና ህዝብ ብዛት የሚኖርባቸውን አብዛኛውን የየመን መሬት የተቆጣጠሩት የሁቲ አማጽያን የእስራኤል እና ሐማስ ጦርነትን ተከትሎ በቀይ ባህር ላይ የሚመላለሱ መርከቦችን ሲያጠቁ ሰንብተዋል። ጥቃቶቹ እስራኤልን በመቃወምና ለፍልስጤማውያን ያላቸውን ድጋፍ ለመግለጽ የሚፈጸሙ መሆኑን አማጽያኑ ይገልጻሉ። ከትናንት በስቲያ ረቡዕ አማጽያኑ ትሩ ኮንፊደንስ በተሰኘች ደረቅ ጭነት አመላላሽ መርከብ ላይ በሚሳኤል ባደረሱ ጥቃት 3 የመርከቡ ሰራተኞች መገደላቸውን የመርከቧ ባለቤቶችና ስራ አስኪያጆች አስታውቀዋል። አማጽያኑ በሚያደርሱት ጥቃት ከዓለም 12 በመቶ የሚሆነው የንግድ ሸቀጥ በሚመላለስበት ቀይ ባህርና የስዌዝ ካናል ያለው የመርከቦች ዝውውር ተስተጓጉሏል። መርከቦቹ በአፍሪካ ደቡባዊ ክፍል እንዲዞሩና ረጅም ጉዞ እንዲያደርጉ በመገደዳቸው የሸቀጦች ዋጋ እንዳያሻቅብ ተሰግቷል። የአሜሪካው ፕሬዝደንት ጆ ባይደን የአገሪቱን ወቅታዊ ሁኔታ የሚዳስሰውን ዓመታዊ የፕሬዝደንቶች ንግግር ዘ ስቴት ኦፍ ዘ ዩኒየን ትናንት ለጥምር ምክር ቤቱ አድርገዋል። ፕሬዚዳንቱ ከጦርነት እስከ ኢኮኖሚ የሚዳስሰውን ዘ ስቴት ኦፍ ዘ ዩኒየን ንግግራቸውን የጀመሩት በሀገር ውስጥም በውጭም ዲሞክራሲና ነጻነት አደጋ ላይ ወድቀዋል በሚል መልእክት ነው። በውጭ አለ ያሉትን አደጋ ሲናገሩም የሩሲያው ፕሬዚዳንት ዩክሬንን አያቆሙም፣ ዩክሬን ግን እየጠየቁ ያለውን ትጥቅ ከሰጠናቸው ፑቲንን ያቆማሉ ብለዋል። በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ ብርቱ ወቀሳ የሰነዘሩት ባይደን ፑቲን ያሻቸውን እንዲያደርጉ ያበረታታሉ፣ ይህም ጨርሶ ተቀባይነት የለውም ብለዋል። ለሕዝብ ደህንነት ጥበቃ ግዙፍ ትኩረትና ነዋይ መዋላቸውን ባይደን ተናግረዋል። እርሳቸው ስልጣን ከመያዛቸው በፊት ወንጀል በመላ አገሪቱ በ30% አሻቅቦ እንደነበረ ተናግረዋል። ባለፈው ዓመት ወንጀል በከፍተኛ ሁኔታ መቀነሱንና በአንዳንድ አካባቢዎች እስከ 50% መውረዱንም ገልጸዋል። የእስራኤል እና ፍልስጤምን ጉዳይ በዳሰሱበት ንግግራቸው ባለፉት 5 ወራት ያየነው ልብ የሚያደማ ነገር ነው። ለእስራኤሎችም ለፍልስጤማውያንም እንዲሁም በዚህ በአሜሪካ ለሚገኙ በርካታ ሰዎች የሚያሳዝን ጉዳይ ነው ብለዋል። አድማጮቻችንና ተመልካቾቻችን የፕሬዚደንት ባይደንን እንዲሁም ሪፐብሊካን ፓርቲን ወክለው ምላሽ የሰጡትን የአላባማ እንደራሴ ኬት ብሪት ንግግር በአብይ ርዕስ ዘገባችን በሰፊው እናቀርባለን። በመጨረሻም ስዊድን 32ኛው የኔቶ አባል በመሆን የቃል ኪዳን ድርጅቱን ትናንት አሙስ ተቀላቅላለች። ባለሥልጣናት እንደሚሉት ውሳኔው የተሳለጠው ሩሲያ የዩክሬንን በመውረሯ ምክንያት ነው። በተጨማሪም የቃል ኪዳን ድርጅቱ አባል አገራት ከፍተኛ ወታደራዊ ልምምድ በሚያደርጉበት ወቅት የመጣ ውሳኔ መሆኑ ተገልጿል። የስዊድኑ ጠቅላይ ሚኒስትር ኦልፍ ክርስቲሸን ትናንት የአሜሪካው ፕሬዚደንት በኮንግረስ ባደረጉት ስቴት ኦፍ ዘ ዩኒየን ንግግር ላይ በቀዳማዊ እመቤት ጂል ባይደን ተጋባዥነት ተገኝተው ነበር። ከፑቲን ወረራ በፊት ኔቶን ለመቀላቀል የሚሹት ስዊድናውያን ቁጥር ከአንድ ሶስተኛ ያነሱ እንደነበሩ ያስታወሱት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከወረራው በኋላ ግን 3/4 የሚሆነው የስዊድን ሕዝብ የቃል ኪዳን ድርጅቱን መቀላቀልን ደግፈዋል ብለዋል። በሩሲያ ወረራ ምክንያት አውሮፓ ከሁለተኛው ዓለም ጦርነት ወዲህ አስጊ ሁኔታ ውስጥ የገባችበት ሁኔታ እንደተፈጠረ የገለጹት የስዊድኑ ጠቅላይ ሚኒስትር አገራቸው በምድር በአየርና በባህር አስተዋጽኦ ማድረግ የሚችል አቅም እንዳላት ተናግረዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ስዊድን ኔቶን የመቀላቀሏን ዜና በደስታ ተቀብለዋል። ክብራትና ክብራን፣ በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ዝግጅቶች ወደ ኤደን መራቸዋሉ።
ከዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን እንግድ ወልዴ ነበር። እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰው የምሽቱ ዝግጅታችን ይቀጥላል። ጽዮን ግርማ ዋና አዘጋጇ፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ሲሳይ አሸናፊና ግርማ ደገፋ የምስልና ድምፅ ቅንብሩን የሚከውኑልን ባለሙያዎች፣ እንዲሁም ደግሞ ንጉሱ ታምሬ የድምፅና የምስል መሀንዲሳችን ጋር በመሆን ምሽቱን የማስተናግዳችሁ ኤደን ገረመው ነኝ። አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ሐሙስ ዘ ስቴት ኦፍ ዘ ዩኒየን ተብሎ የሚጠራው የአሜሪካ ወቅታዊ ሁኔታ መግለጫ ላይ ንግግር አድርገዋል። ለዩናይትድ ስቴትስ ኮንግረስ የሁለቱም ምክር ቤት አባላቶች ሶስተኛቸው የሆነውን ስቴት ኦፍ ዘ ዩኒየን ንግግራቸው ለጋዛ እርዳታ ለማስገባት እንዲቻል ትልቅ እቅድ ማውጣታቸውን አስታውቀዋል። ለዩክሬን የሩሲያ ጥቃት ለመመከት የሚያስችላት ድጋፍ እንዲሰጣትም ግፊት አድርገዋል። በህዳር ወር በሚካሄደው ፕሬዝዳንታዊ ምርጫ ላይም እንደሚፎካከሯቸው የሚጠበቁትን ዶናልድ ትራምፕን በተመለከተ ለሀገራችን አደጋ ናቸው ሲሉ አስጠንቅቀዋል። ፓትሲ ዊዳስኳራ ፕሬዝዳንታዊ ምርጫው እየተቃረበ ባለበት በአሁኑ ወቅት ትልቅ ትኩረት የሚስበውን ንግግራቸውን የዳሰሰ ሪፖርት አጠናቅራለች። ቆንጅታዬ እንደሚከተለው ታቀርበዋለች።
Mr. Speaker, the President of the United States.
ብዙዎች ፕሬዝደንቶች በመጀመሪያው የአስተዳደር ዘመናቸው የመጨረሻ ዓመት ላይ በሚያደርጉት የስቴት ኦፍ ዘ ዩኒየን የሀገር ወቅታዊ ሁኔታ መግለጫ ንግግራቸው እንደሚያደርጉት ሁሉ ፕሬዝደንት ባይደንም በትናንቱ ንግግራቸው አንድ አብይ ጉዳይ ላይ አትኩረዋል። አሜሪካውያን መራጮች ተጨማሪ የአራት ዓመት ጊዜ ሊሰጧቸው እንደሚገባ ማሳመን።
Tonight we can proudly say the state of our union is strong and getting stronger.
አገራችን ጠንካራ መሆኗን የበለጠ እየጠነከረችም በመሄድ ላይ መሆኗን ዛሬ በኩራት ለመናገር እንችላለን።
መራጮች ስለርሳቸው በድሜ መግፋት ስለ አእምሮአዊ ንቃታቸውም ያላቸውን ስጋትም አንስተዋል ፕሬዝደንቱ። ጉዳዩን ግን በመጪው ፕሬዝደንታዊ ምርጫ በሪፐብሊካን ፓርቲ ወጪነት እንደሚፎካከሯቸው የሚጠበቁትን የቀድሞውን ፕሬዝደንት ዶናልድ ትራምፕ ላይ ለማነጣጠር ተጠቅመውበታል።
Isn't how old we are. It's how old our ideas.
ጉዳዩ እድሜ ምን ያህል ገፍቷል ሳይሆን አስተሳሰባችን ምን ያህል ያረጀ ነው የሚለው ላይ ነው። ጥላቻ፣ ቁጣ፣ በቀል ያረጁ አስተሳሰቦች ናቸው። አሜሪካን ባረጀ ባፍጃ አስተሳሰብ ልንመራት አንችልም።
መድረኩ የአገር ሁናቴ መግለጫ እንጂ የምረጡኝ ዘመቻ ንግግርም ባይሆን ባይደን ለመራጮች ግልጽ መልእክት አስተላልፈውበታል። ትራምፕ ለዲሞክራሲ እጅግ ከባድ አደጋ ናቸው በማለት እንደ አውሮፓውያን አቆጣጠር በ2021 ጥር 6 ቀን የቀድሞ ፕሬዝዳንት ትራምፕ ደጋፊዎች ባይደን ያሸነፉበትን የምርጫ ውጤት እንዳይረጋ ለማሰረዝ የዩናይትድ ስቴትስ ምክር ቤትን መወረራቸውን ፕሬዝዳንቱ አንስተዋል።
My predecessor and some of you here seek to bury the truth about January 6th.
ከኔ በፊት የነበሩት ፕሬዝዳንትና አሁን እዚህ ያላችሁት አንዳንዶቻችሁ ስለ ጥር 6ቱ ጉዳይ ሐቁን ለመቅበር ነው የምትሞክሩት። እሱ አይሆንም።
እስራኤል ጋዛ ላይ ወታደራዊ ዘመቻዋን እያፋፋመች ባለችበት በዚህ ወቅት ለፍልስጤማውያን እጅግ አንገብጋቢ የሆነውን ሰብአዊ እርዳታ ለማቅረብ የሚያስችል ከፍተኛ እርምጃ መውሰዳቸውንም ፕሬዝዳንት ባይደን አስታውቀዋል።
Tonight I'm directing the US military to lead an emergency mission to establish a temporary pier in the Mediterranean.
የዩናይትድ ስቴትስ የጦር ኃይል ሜዲትራኒያን ባህር ጋዛ ጠረፍ ላይ ግዙፍ የምግብ የውሃና ጊዜያዊ መጠለያ ጭነቶችን ለመቀበል የሚችል ጊዜያዊ ወደብ የማቋቋምና የማቀናጀቱን አመራር እንዲይዝ ዛሬ ምሽት መመሪያ ሰጥቻለሁ። ሆኖም አንድም የዩናይትድ ስቴትስ ወታደር ወደዚያ አይላክም።
የፍቅዳቸው ምን ያህል ተራማጆቹን ዲሞክራቶች ያረካ እንደሆነ የሚታወቅ ነገር የለም። ፕሬዝዳንት ባይደን ለእስራኤልን መደገፋቸውን መቀጠላቸው አረቦችና ሙስሊም አሜሪካውያንን አስቆጥቷል። ትናንት ማታም እሳቸው ንግግራቸውን በሚያሰሙበት ወቅት በብዙ መቶዎች የተቆጠሩ ሰዎች ምክር ቤቱ ደጃፍ ላይ ተቃውሞ ሲያሰሙ ነበር።
Humanitarian assistance cannot be a secondary consideration or a bargaining chip. Protecting and saving innocent lives has to be a priority.
ለእስራኤል መሪዎች ይህንላችኋለሁ፣ የሰብአዊ እርዳታው ጉዳይ በሁለተኛ ደረጃነት ሊታይ ወይም መደራደሪያ ሊደረግ አይችልም። የንጹሃንን ህይወት መጠበቅ ቅድሚያ ትኩረት መሆን አለበት። ለወደፊቱ ደግሞ ላለው ሁኔታ ብቸኛው ተጨባጭ መፍትሄ በሆነው እንደ ሁለት አገሮች በሰላም ጎን ለጎን በትይዩ መኖር ነው ከጊዜ ጋር።
ባይደን በንግግራቸው እስራኤል ራሷን ከሐማስ ጥቃት የመከላከል መብት አላት ብለዋል። ጊዜያዊ ተኩስ አቁም እንዲደረግ፣ በታጣቂው ቡድን የተያዙ ታጋቾች እንዲለቀቁም ጠይቀዋል። ባልተለመደ መልኩ በእስራኤል ላይ ብርቱ ነቀፌታ የሰነዘሩት ፕሬዚዳንቱ ለጋዛ በቂ ሰብአዊ እርዳታ አቅርቦት ማድረስ አለመቻሉና 30 ሺህ የደረሰው የተገደሉ ሰዎች ቁጥር እያበሳጫቸው መሆኑን ገልጸዋል።
My message to President Putin, who I've known for a long time, is simple. We will not walk away.
ለረጅም ጊዜ ለማውቃቸው ለፕሬዝዳንት ፑቲን ቀላል መልእክት አለኝ። ከጀመርነው ጉዳይ ወደ ኋላ ፈቀቅ አንልም።
የተወካዮች ምክር ቤት ሪፐብሊካኖች በመወሰኛው ምክር ቤት የጸደቀውን ለዩክሬን ድጋፍ የሚውል የ95 ቢሊዮን ዶላር እርዳታ የያዘውን ሕግ እንዳያልፍ ማድረጋቸው የፕሬዝደንቱ የውጭ ፖሊሲ ግቦች ላይ አጥልቷል። ምክር ቤቱ ሕጉን እንዲያጸድቅ ተማጽነዋል ፕሬዝደንቱ።
We can fight about fixing the border or we can fix it. I'm ready to fix it.
የድንበሩን ሁኔታ ስለማስተካከል መጨቃጨቅ ወይስ ማስተካከል እንችላለን? እኔ በበኩሌ ለማስተካከል ዝግጁ ነኝ።
በመራጮች ዘንድ አይነተኛ ትኩረት የሆነውን የኢሚግሬሽንና የድንበር ጸጥታን የሚመለከተውን ረቂቅ ሕግ እንዲያጸድቁም ፕሬዝዳንት ባይደን ጥሪ አቅርበዋል። ሕጉ እንዳያልፍ የሚያሰናክሉት የድንበሩን ጉዳይ የፖለቲካ መጠቀሚያ ያደረጉ ያሉት ሪፐብሊካኖችና ዶናልድ ትራምፕ ናቸው በማለት ወንጅለዋል።
Many of you in this chamber and my predecessor are promising to pass a national ban on reproductive freedom. My God, what freedom else would you take away?
እዚህ ጉባኤ ውስጥ ያላችሁ አንዳንዶቻችሁና ከኔ በፊት የነበሩት ፕሬዝዳንት የስነ ተዋልዶ መብቶችን በብሔራዊ ደረጃ ለመገደብ እየዛታችሁ ናችሁ። ራስ ለእግዚአብሔር ሌላስ የትኞቹ መብቶች ነው ለመንፈግ የምታስቡት?
ሴቶችን ጽንስ የማስወረድ መብትና በተፈጥሯዊ መንገድ በማህፀናቸው ውስጥ መጸነስ ለማይችሉ ሴቶች ከማህፀን ውጪ እንዲጸንሱ የሚያስችለውን ህክምና የማግኘት መብታቸውን እንደሚያስከብሩ ፕሬዝዳንቱ ቃል ገብተዋል። ኢኮኖሚውን በሚመለከትም የአሜሪካ ኢኮኖሚ ዓለምን እያስቀና ነው ያሉት ፕሬዝዳንቱ ኮርፖሬሽኖችና ከበርቴዎች ላይ ያነጣጠሩ የኢኮኖሚ እቅዶቻቸውን አስተዋውቀዋል።
No billionaire should pay a lower federal tax rate than a teacher, a sanitation worker or a nurse.
በብዙ ቢሊዮን ዶላር የሚሰላ ሀብት ያላቸው ከበርቴዎች ለፌደራሉ መንግስት የሚከፍሉት ግብር መምህራን፣ የጽዳት ሰራተኞች ወይም ነርሶች ከሚከፍሉት ያነሰ መሆን የለበትም።
ለፕሬዝዳንት ባይደን የስቴት ኦፍ ዘ ዩኒየን ንግግር የሪፐብሊካን ፓርቲውን ምላሽ የሰጡት የአላባማዋ ሴኔተር ኬቲ ብሪት ናቸው።
President Biden just doesn't get it. He's out of touch.
ፕሬዝዳንት ባይደን አልገባቸውም ወይም ያለውን ሁኔታ አያውቁትም ማለት ነው። በርሳቸው አስተዳደር እኮ የቤተሰቦች የማህበረሰቦችና የሀገራችን ደህንነት ዝቅ ብሏል።
ሀዛዊ መረጃዎች እንደሚጠቁሙት ኢኮኖሚው ከተጠበቀው በላይ አድጓል። የዋጋ ንረቱ ጉዳይ ግን አሁንም ለመራጮች አብይ ስጋት መሆኑን ቀጥሏልና በመጪው ምርጫ ፕሬዝዳንቱን ሊጎዳቸው ይችል ይሆናል።
የተከታተላችሁት የአርብ የካቲት 29/2016 ዓመተ ምህረት አብይ ርዕስ ዘገባችንን ነበር። የትንታኔ መጽሔት ይቀጥላል። በትላንትናው ዕለት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከሕግ መወሰኛው ምክር ቤት አባላት ፊት ቀርበው የዛሬዋን አሜሪካ ሁኔታ የቃኙበትን በሀገሪው አጠራር ስቴት ኦፍ ዘ ዩኒየን ንግግራቸውን አድርገዋል። ለመሆኑ የእሳቸው ንግግር ትኩረት የአሜሪካ አውራ ፓርቲዎች ተብለው በሚጠሩት ዴሞክራቱና ሪፐብሊካኑ ፓርቲ ደጋፊዎችና አባላት በሆኑ ኢትዮ አሜሪካውያን ምዘና ምን ይመስላል? ሀብታሙ ስዩም አጭር ዘገባ አሰናድቷል።
ትናንት ምሽት ዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከሕግ መወሰኛው ምክር ቤት አባላት ፊት ቀርበው የዛሬዋን አሜሪካ ሁኔታ የቃኙበትን በሀገሬው አጠራር ስቴት ኦፍ ዘ ዩኒየን ንግግር አድርገዋል። ቴክሳስ በሚገኘው የካሊንስ ኮሌጅ የምጣኔ ሀብት መምህር የሆኑት የፖለቲካ ጉዳዮች ተንታኝ እንዲሁም የተመዘገቡ ዲሞክራት የሆኑት ፕሮፌሰር ሙሐመድ አባጀበል ጣሂሮ የባይደን የትናንት ምሽት ንግግር ከእድሜያቸው መግፋት ጋር በተያያዘ ያረበበውን አስተዳደር ነክ ስጋት የመከተ አንገብጋቢ የሀገሪቱን ጉዳዮች የዳሰሰ የደረሰ መሆኑን ያነሳሉ።
ፕሬዚደንት ባይደን ሽማግሌ ናቸው፣ ይረሳሉ ብዙ ነገር የሚባል ወቀሳ ነው ያለባቸው። ትናንትና በስቴት ኦፍ ዘ ዩኒየን ሽምግልና እንግዲህ የቁጥር ጉዳይ ነው። ሪፐብሊካኖች የሚሉት ሽምግልናው እድሜው ብቻ ሳይሆን እድሜያቸው 81 ዓመት ነው። አሁን ይረሳሉ፣ ፕሬዚደንት መሆን አይችሉም የሚለውን ነገር በደንብ የመለሰ ይመስለኛል። በጣም ኤነርጀቲክ ሆኖ ድሮ የምናውቀው ጆ ባይደን ሴኔተር በነበረበት ጊዜ እንደዛ አይነት ኢንቱዚያዝም፣ ጉልበት እና መነሳሳት፣ መነቃቃት ይታይበታል። አንደኛው እሱ ነበር። ሁለተኛው ደግሞ ይሄ የኢሚግሬሽን ጉዳይ ነው ትልቁ ነገር ሌላው እና ያንንም ነካክቶታል። በመጠኑ የመለሰ ይመስለኛል። ችግሩ የኔ ብቻ ሳይሆን የእናንተም ነው የሚል ነገር ነው። ሪፐብሊካኖችን የሚፈልገውን ነገር ያደረገ ይመስለኛል።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል ለመሆን በሜሪላንድ ግዛት የውድድር ዘመቻ የጀመሩት ለበርካታ ዓመታት ከሪፐብሊካኑ ፓርቲ ጋር አብረው የሰሩት አቶ ለባን ስዩም በበኩላቸው የባይደን የትናንት ምሽት ንግግር ከመድረኩ ዓላማ በተቃራኒ ወደ ምርጫ ቅስቀሳነት ያደላ መሆኑን ይጠቅሳሉ።
ትናንትና በምንም አይነት የስቴት ኦፍ ደ ዩኒየን ንግግር አልነበረም። ጆ ባይደን ከኤፍቢአይ ሪፖርት ከወጣ ለክስ ያልበቃበት ምክንያት ፕሬዚደንቱ ፎርጌትፉል ስለሆነ የክላሲፋይድ ዶኪመንቶቹ የት እንዳስቀመጣቸው መቼ እንዳስቀመጣቸው ስለሚረሱ በዛ ምክንያት ክስ አናስቀርብም ከተባለ በኋላ በዴሞክራቶቹም በኢንዲፐንደንቶቹም በጠቅላላ አሜሪካኖቹም ትንሽ ስጋት ስለነበረ ትልቅ ሰውዬ ነው መምራት አይችሉም የሚል አስተሳሰብ ስለነበረ ትናንትና ለሱ ለመታገል ብሎ ያደረጉት ንግግር ነው ካምፔን ስፒች እንጂ ትናንትና በምንም አይነት ስቴት ኦፍ ደ ዩኒየን ፎርማቱ ተጠቅሞ የሀገሩ ያለው ዩኒፋይንግ የሆነ ሜሴጅ አላረጉም ትናንትና።
አቶ ለባን ፕሬዚደንት ባይደን ሀገሪቱን እየፈተኑ ያሉ ጉዳዮች ላይ ትኩረት ሰጥተው በንግግራቸው አልዳሰሱም ሲሉም ይከራከራሉ።
ሁለት ሜጀር ጉዳዮች አሉ። አንደኛው ኢሚግሬሽን ነው፣ ሁለተኛው ኢኮኖሚ ነው። በሁለቱም ድረስ ምንም አይነት ኮሜንት አልተሰጠም። በትራምፕ ጊዜ ህግ ምንም ሳያልፍ ነው ቦርደሩ ሴኪር ተደርጎ የነበረው። አሁን አዲስ ህግ አሳልፉ ለቦርደሩ ሴኪር ለማድረግ የሚል አስተሳሰብ ውሃ አይዝም። በኢኮኖሚውም ረገድ ምንም ነገር የተባለ ነገር የለም። ኢንፍሌሽን በየቤቱ ሰው እየጎዳው ነው። ዴይ ቱ ዴይ ያለው ህይወት ነው። ኮስኮ ሄዶ ሰው ስንት እንዳለ ሂሳቡ ያየው ነው። ከአራት አመት በፊት ስንት ነበረ ሂሳቡ እቃ ለመግዛት ኮስኮ ነው የትም ግሮሰሪ ስቶር ሄዶ፣ አሁን ደግሞ ስንት እንዳለ ጋዝ በትራምፕ ጊዜ ስንት ነበረ፣ አሁን ደግሞ ስንት እንዳለ። ይሄ ማንም ተራ ሰው የሚያየው ነገር ነው። አሁን ስሜታዊ ሆነህ ምናምን ሳይሆን ሪሊስቲክ ሆነህ ካየኸው ኢትስ ቬሪ ዲፊካልት ነው። ከባድ ሁኔታ ነው ያለው ሰው።
ፕሬዚደንት ባይደን ትናንት ያሰሙት የዛሬዋ አሜሪካን ሁነቶች ዳሳሽ ንግግር በምርጫ ዋዜማ የተደረገ ንግግር እንደመሆኑ ፕሬዚደንቱ ለሁለተኛ ጊዜ የመምረጥ አለመመረጣቸውን እድል በአንድም ሆነ በሌላ የመወሰን አቅሙ ከፍ ያለ ነው በሚል የሚከራከሩ አሉ። ከዚህ አንጻር የእሳቸው የትናንት ምሽት ብቃት ተጨማሪ መራጮችን የመሳብ አቅሙ ምን ያህል ነበር ስልን ላነሳነው ጥያቄ ፕሮፌሰር ሙሐመድ ይህንን ብለዋል።
እንግዲህ የአሜሪካንን የፕሬዚደንት ምርጫ ወሳኙ ወግ አጥባቂ ወይንም ደግሞ ተራማጁ እነዚህ ፕሮግሬሲቭ የምንላቸው ሳይሆን መሀል ያለው ሰው ነው ኢንዲፔንደንት የሚባሉት እዚህ ሀገር። እና ምርጫው እየተቃረበ ሲሄድ እንግዲህ ጦርነቱ እነሱን ወደ ራስ የማምጣት ነው። እና ፕሬዚደንት ባይደን ትናንትና ባደረገው ንግግር 62% ሰው ደስ እንዳለው የሚያሳዩ ፖልስ አሉ። ሌላው ደግሞ እንግዲህ ከስቴት ኦፍ ዘ ዩኒየን ቀጥሎ የሚመጣ ሁል ጊዜ ያለ ነገር ነው ይሄ። በተለይ የምርጫ ሰሞን ነው ካምፔን አለ። ፕሬዚደንት ባይደን ዛሬ ፊላደልፊያ ነው ያለው እና ውድድሩ በደንብ የሚጀምረው እንግዲህ ከዚህ ከስቴት ኦፍ ዘ ዩኒየኑን ሁልጊዜ ሳይሆን እንግዲህ በየአራት አመት ነው ፕሬዚደንት የሚመረጠው። ሁሌ እንደዚህ አይደለም፣ ግን የምርጫ አመት ስቴት ኦፍ ዘ ዩኒየን ትንሽ የተለየ ነው። ብዙ ሰው የሚሰማውን ኦፖርቹኒቲ ተጠቅሞ መናገር የነበረበትን ነገር የተናገረ ይመስለኛል።
የሪፐብሊካኑን ፓርቲ በመወከል የሴኔት እጩ ተወዳዳሪነት ጉዟቸውን የጀመሩት ለባን ስዩም በበኩላቸው የትናንት ምሽቱ የባይደን ንግግር መጠነኛ ለውጥ ለውጥ ሊያመጣ እንደሚችል ተቅሰው የሀገሪቱን ሁነኛ ችግሮች ፈቺ ተግባራት በሌሉበት ሁኔታ ግን የመጪውን ምርጫ ውጤት የመቀየር አቅሙን ይጠራጠራሉ። በሳቸው እምነት በሀገሪቱ ውስጥ መልካም ለውጥ ለማምጣት የቀጣዩ ምርጫ ተሳትፎ ትልቅ ሚና አለው።
በጆ ባይደን ጊዜ ዓለም በእሳት ውስጥ ያለ ነው የሚመስለው። በየሄድክበት ቦታ ጦርነት አለ በሁሉም አካባቢ። ይሄ ውጥረት ደግሞ የአሜሪካ ድክመት ስላለ ስለሆነ ግዴታ ዓለምም ሰላም እንዲሰፍን ከአራት ዓመት በፊት የነበርንበት ሁኔታ እንዲመለስ ምንፈልግ ከሆነ ወጥቶ ህዝቡ ሪፐብሊካን ካንዲዴቶቹ መምረጥ አለበት። ጋስ ፕራይሱ ወደ ታች እንዲል ከፈለገ ሰው፣ ኢንፍሌሽኑ ወደ ታች እንዲል ከፈለገ ሰው፣ ስራ እንደነበርንበት እንዲመለስ ሰው የሚፈልግ ከሆነ ኮሚኒቲያችን እዚህ ጋር ያለው አስተማሪ የሆነ ይመስለኛል።
የቴክሳሱ የመጣኔ ሀብት ምሁር የተመዘገቡት ዴሞክራት ፕሮፌሰር ሙሐመድ አባጀበል ጣሂሮም ከባይደን የትናንት ንግግር ባሻገር የዜጎች የምርጫ ተሳትፎ ለዩናይትድ ስቴትስ የመጪ ዘመን ሁለንተናዊ አቋም ያለውን ጠቀሜታ ጠቁመዋል።
ሁሉም ሰው ኢንተረስት አለው። የአፍሪካ ኮሚኒቲ ያለ፣ አሜሪካ ውስጥ ያለ። እንግዲህ ፕሬዚደንት ትራምፕ ሞስት ላይክሊ የሪፐብሊካኖቹ እጩ ይሆናል። ንግግር ብቻ ሳይሆን እነሱ ለሁሉም ህብረተሰብ ይህንን አጥንተን እኛም ለእኛ የሚሆነውን ሰው እንምረጥ። መምረጥ ፕሪቪሌጅ ስለሆነ ቮት ማድረግ እንዳይረሳ የአፍሪካ ኮሚኒቲ አሜሪካ ውስጥ ያለውን ይህንን ማስታወስ ፈልግ።
ፕሬዚደንት ጆ ባይደን በትናንትናው ዕለት ያሰሙት ንግግር የመጀመሪያው የፕሬዚደንትነት ምዕራፋቸው የመጨረሻ ንግግር ሲሆን ወደ መንበረ ስልጣን ከመጡ ደግሞ ሶስተኛቸው ነው። ከአንድ ሰዓት በተሻገረው ንግግራቸው ሀገራቸውን የሚመለከቱ ኢኮኖሚያዊና ፖለቲካዊ ጉዳዮችን እንዲሁም ዓለም አቀፍ አንድምታ የሚኖራቸውን የአስተዳደራቸውን አቋሞች ማንጸባረቃቸው ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ዓለም አቀፉ የሴቶች ቀን በዛሬው ዕለት በመላው ዓለም ታስቦ ውሏል። በጦርነት ዋና ተጠቂዎች ሴቶች እንደሆኑ የተናገሩት የኢትዮጵያ ርዕሰ ብሔር ሳህለወርቅ ዘውዴ በሀገሪቱ ያለው የእርስ በርስ ጦርነት እንዲያበቃ ለሰላም እንስራ ሲሉ ጥሪ አቅርበዋል። ዛሬ በአዲስ አበባ በተከበረው ዓለም አቀፍ የሴቶች ቀን ስነስርዓት ላይ የተናገሩት ፕሬዝዳንቷ የሴቶች እኩልነት ይበልጥ እንዲረጋገጥ አሁንም ትግል ይፈልጋል ሲሉ ተናግረዋል። በበዓሉ አከባበር ላይ የተገኙት የአዲስ አበባ ከንቲባ አዳነች አቤቤ የሴቶችን እኩልነት ለማረጋገጥና ችግሮቻቸውን ለመፍታት ልዩ ልዩ ስራዎች እንደተከናወኑ ጠቅሰው አሁንም ግን ብዙ ክፍተቶች አሉ ሲሉ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
እንደ አውሮፓውያኑ አቆጣጠር በየዓመቱ ማርች 8 በዓለም አቀፍ ደረጃ የሚከበረው ዓለም አቀፍ የሴቶች ቀን በሀገር አቀፍ ደረጃ ለ48ኛ ጊዜ ሲከበር በአዲስ አበባ የአድዋ መታሰቢያ ሙዚየም በተዘጋጀ ስነ ስርዓት ላይ የተገኙት የኢፌድሪ ፕሬዚደንት ሳህለ ወርቅ ዘውዴ ሴቶች የምንታገለው ለልዩ መብት ሳይሆን ለእኩል መብት ነው ብለዋል። ርዕሰ ብሔሯ ንግግራቸውን የጀመሩት ከክብረ በዓሉ ጋር በተያያዘ ከአርባ ዓመት በፊት የነበረ ትውስታቸውን በመዘከር ነበር።
ዓለም አቀፍ የሴቶች ቀን መከበር ሲጀመር እንግዲህ ስራ ላይ ነበርኩ። በዛ ቀን ከሰዓት በኋላ ሴቱ ሰራተኞች ይፈቀድልናል አዳራሽ ውስጥ ሆነን ቡና አፍልተን እየተጫወትን እንለያይ ነበረ። አንዳንዶች አልገባን ይሆናል። ከተማሪ ማህበር ባክግራውንድ ስለመጣው የሴቶች መብትን ስንነጋገር ስለነበረ ይዤ ነው። ነገር ግን የረባ ብዙ ልንሄድ ባንችልም ባይሆን ለብቻ ደግሞ መነጋገር እንዳለብንም የነቃን የመጣንበት ነው።
ከዚያን ጊዜ ጀምሮ ሲካሄዱ በቆዩ የሴቶችን እኩልነት የማረጋገጥ ትግሎች የተመዘገቡ ለውጦች መኖራቸውን ያተቱት ፕሬዝዳንቷ አሁንም ግን ረዥም ርቀት መጓዝ ይጠበቅብናል ብለዋል።
እኔ እዚህ መቆሜ የአገሪቱ ፕሬዝዳንት ሆኜ የዚህ ውጤት ነኝ። ከንቲባ ሴቶች መሆን የዚህ ትግል ውጤቶች ነው። በችሮታ የተሰጠ አይደለም፣ አስመስክረን ነው። ግን ገና ነን። ብዙ ስራ፣ ብዙ መንገድ የምንጓዝ እንዳለን ለማለት ይሄንን ምለው።
ሴቶች በተለይም ስልጣን ይዘው አመራር በመስጠት ደረጃ ካልተሳተፉ የሚጠበቀው ለውጥ እንደማይመጣም አስገንዝበዋል።
መሰረታዊ ጉዳይ ብዙ ነገር ስናስተውል ሴቶች የስልጣን ጠረጴዛ ላይ ካልደረሱ ሙሉ ፍትህ፣ ሙሉ ሰላም፣ ሙሉ ዲሞክራሲ አለ ለማለት ያስቸግራል። ስለዚህ ስልጣን በጣም በጣም ቁልፍ ነገር ነው። ስልጣን ላይ ስንደርስ ነው ካለንበት ከፍታ ላይ ችግሮችንም የበለጠ ለማየት ነው የሚችለው።
በዚህ ረገድ በአመራር ላይ ያሉ ሴቶችን በስልጠና ማብቃት ከቀድሞም ሲሰሩበት የቆዩት ብሔራዊ ህልማቸው እንደሆነ ገልጸዋል። ሴቶች ካልተማሩ የትም አይደርሱም፣ በመማራችንና በማወቃችን እዚህ ደርሰናል ያሉት ፕሬዝዳንት ሳህለወርቅ ለዚህ ሁሉ ደግሞ ሰላም አስፈላጊ መሆኑን ተናግረዋል።
ዛሬ በአገራችን ምስጢር አይደለም የሰላም እጦት አለ። በአንዳንድ ቦታዎች የከፋ የስፐርስ ጦርነት ቻሉ ማሹም እንትን ደርሰንበታል ሰላማዊ መፍትሄ ላይ። እሱ ደግሞ ራሱ የቻለ ሂደት ነው። ነገር ግን ሰላም ከሌለ ተጠቂዋ ሴት ነች። የምናገረውም በየቦታው ሄጀ ስላየኋቸው ናቸው። ተጠቂ እነሱ ናቸው። የጉዳቱ ዋና ሰለባ እነሱ ናቸው። እና ሰቆቃው ምኑ የሴት መልክ ነው ያለው። እሱን አንድ ቦታ ላይ መድረስ አለብን። ሀገራችንን ሰላም እንድናደርግ ነው። መሪ ቃሉም ሰላም ይላል።
ተፈናቃዮች ወደ ቀያቸው ይመለሱ፣ ትምህርት ቤቶችም ለተማሪዎች ይለቀቁ ሲሉም ጥሪ አቅርበዋል። ሌላዋ የመድረኩ ተናጋሪ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤም የሴቶችን እኩልነት ለማረጋገጥና ችግሮቻቸውን ለመፍታት ልዩ ልዩ ጥረቶች መደረጋቸውን አውስተው አሁንም ግን ክፍተቶች ይታያሉ ብለዋል።
ይህንን ክፍተት ማጥበብ ደግሞ ከማንም በላይ እድሉን አግኝተን ሀገር እየመራ ነው ካለን ሴት የፖለቲካ አመራሮች ይጠበቃል ብዬ አምናለሁ።
የበዓል አከባበሩ ተሳታፊዎች የነበሩ ሴቶችም ዕለቱን በማስመልከት አስተያየታቸውን ለአሜሪካ ድምፅ አጋርተዋል። ከእነዚህም አንዷ ወይዘሮ ማርታ ተፈራ አሁንም ወንዶች በሴቶች እኩልነት ማመን ይጠበቅባቸዋል ይላሉ።
ሴት ስለሆነን የተሰጠን ጉዳይ ሳይሆን እኩል መሆናችንን ሁሉም ሰው ሊገነዘበው ይችላል። እሱ የሚሰራውን እኔ መስራት እንደምችል ብዙ የሚቀሩ ነገሮች አሉ። አሁንም በተለይ በአመራር ሰጪነት ላይ በተለያየ ቦታ ብዙ ጊዜ አሁንም በጣም ፈርጥመው በጣም ወጥተው የሚታዩት ወንዶች ናቸው። ይሄ ትክክል አይደለም።
ህሊና ላቀው የተባሉት ሌላዋ አስተያየት ሰጭም የሴቶች የኢኮኖሚ ተጠቃሚነት ሊረጋገጥ እንደሚገባው ገልጸዋል።
በወንዶች እኩል ኢኮኖሚውን እኩል መጠቀም አለባቸው። እሱ ደግሞ የሚጀምረው ገና የትምህርት እድል ከማግኘት ከታች ካስተዳደግ ነው እና እሱ እንደ አንድ ፈተና ነው። እሱ መሰራት አለበት። ሴቶችን ከወንዶች እኩል አድርገን አሳድገን የትምህርት እድል እንዲያገኙ፣ ከዛም ደግሞ በኢኮኖሚ ተወዳዳሪ እንዲሆኑ ማድረግ አለበት።
ሴቶችን እናብቃ፣ ልማትንና ሰላምን እናረጋግጥ በሚል መሪ ቃል በተከናወነው በዚሁ ዓለም አቀፍ የሴቶች ቀን ክብረ በዓል ላይ ልዩ ልዩ የዓለም አቀፍ ተቋማት ተወካዮችም ተገኝቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከታተላችሁት ዓለም አቀፉን የሴቶች ቀንን በማስመልከት ከተሰናዳው ዘገባ መካከል አንዱን ነበር። ሌሎች ዘገባዎችና ጥንቅሮችም ይኖሩናል። ወሩን በሙሉ መጋቢትን በሙሉ እንግዲህ የተለያዩ ሴት ተኮር ከሴቶች ጋር የተያያዙ እንዲሁም ደግሞ የበቁ ሴቶችን ወደ እናንተ የምናደርስ ይሆናል። ተከታዩን መሰናዶ አስተዋውቃለሁ። በቆንዳላ ወረዳ በቀጠለው ግጭት የንጹሐን ዜጎች ሕይወት መጥፋቱ ተገለጸ። በምዕራብ ወለጋ ዞን ቆንዳላ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ቢያንስ 4 ሰዎች እንደተገደሉ ነዋሪዎች አረጋግጠዋል። ግጭቱን አስመልክቶ ከቆንዳላ ወረዳና ከምዕራብ ወለጋ ዞን አስተዳደር፣ ከኦሮሚያ ክልል የአስተዳደርና የጸጥታ ቢሮ እንዲሁም ደግሞ ከፌዴራሉ የኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። እንደተሳካልን ወደ እናንተ የምናቀርብ ይሆናል። መንግስትም ሆነ የኦሮሞ ነጻነት ሰራዊት ከዚህ ቀደም በሰጧቸው ምላሾች ሰላማዊያን ሰዎች ኢላማ እንደማያደርጉ በመግለጽ የሚቀርቡባቸውን ክሶች ማስተባበላቸው ይታወሳል። ፀሐይ ዳምጠው ዘገባ አላት።
በኦሮሚያ ክልል ምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት የሰላማዊያን ሰዎች ጉዳት የደረሰው በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል የቀጠለው ግጭት ረዘም ላለ ጊዜ በቆየበት በወረዳው ሹራሊቅቲ ቀበሌ ውስጥ ነው። በቀበሌው ከትናንት በስቲያ እሮቡ የካቲት 27 ቀን 2016 ዓ.ም የተቀሰቀሰ ውጊያ አሁንም አለመቆሙን ነዋሪዎች አመልክተዋል። የሹራሊቅቲ ቀበሌ ነዋሪ እንደሆኑ የገለጹትና ለደህንነታቸው ሲሉ ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ ከትናንት በስቲያ ውጊያው የሰላማዊ ሰዎችን ሕይወት ማጥፋቱን ተናግረዋል።
ባለፈው ረቡዕ በቀበሌው በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ውጊያ ነበር። በውጊያው መካከል የሶስት ሰዎች ሕይወት አልፏል። አንዱ በበራሪ ጥይት ነው የተመታው። ሁለቱ ግለሰቦች ግን ውጊያው ጋብ ሲል ለሸኔ ታጣቂዎች መረጃ ሰጥታችኋል በሚል በመከላከያ ኃይል ነው የተመቱት። የተኩስ ልውውጡ እስከ ዛሬም ቀጥለዋል። ዛሬ ጠዋትም አንድ ወጣት ሞቶ ተገኝቷል። እኛ እንደ ነዋሪ ስጋት ውስጥ ነን።
በተመሳሳይ ለደህንነት ስጋት ስማቸውን በይፋ እንዳንጠቅስ የጠየቁን ሌላው የቆንዳላ ወረዳ ነዋሪም በምዕራብ ወለጋ ዞን ባሉት ወረዳዎችና የገጠር ቀበሌዎች ውስጥ ካለፈው እሮብ ጀምሮ በቀጠለ ውጊያ በርካታ ንብረት ወድመዋል፣ ብዙ ንጹሐን ዜጎች ጉዳት ደርሶባቸዋል ሲሉ ለአሜሪካ ድምፅ አስረድተዋል።
በሹራ ልቅት ቀበሌ ደንቀሬ ትምህርት ቤት አካባቢ የመከላከያ ሰራዊትና የኦሮሞ ነጻነት ሰራዊት ውጊያ ላይ ነበሩ። ከጠዋቱ 3 ሰዓት እስከ 11 ሰዓት በዋለው ውጊያ ንጹሃን ዜጎች ተገድለዋል። ከብቶችም በመንገድ ላይ ነው የሞቱት። እለቱ ገበያ የሚቆምበት ነበርና ወደ ገበያ ሲያቀኑ የነበሩ ሰዎች በፍርሃት ከመንገድ ተመልሰዋል። ገሚሶቹ ደግሞ ባሉበት መቆየትን መርጠዋል። እኛ አሁን ግራ ተጋብተናል። መቼ ነው ሰላም የሚወርድልን?
በአካባቢው የተሟላና ዘላቂ ሰላም እንዲወርድ መንግስትና የኦሮሞ ነጻነት ሰራዊት ወደ አቋረጡት የሰላም ድርድር እንዲመለሱ ነዋሪዎች ተማጽነዋል። በጉዳዩ ላይ ከቆንዳላ ወረዳ፣ ከምዕራብ ወለጋ ዞን አስተዳደር እንዲሁም ከኦሮሚያ ክልል የአስተዳደርና ጸጥታ ቢሮና ከፌደራል መንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም በአማራ ክልል ተፈጸመ ከተባሉ መሰል ግድያዎች ጋር በተያያዘ በቅርቡ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የኢትዮጵያ የመከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ኢላማ አያደርጉም ሲሉ መሰል ክሶችን ተከላክለዋል። እርምጃ የሚወሰደውም በተጠናና በተደራጀ ሕግ እንዲሁም የሀገሪቱ አሰራሮች በሚፈቅዱበት መሰረት እንደሆነ አስረድተዋል። የኦሮሞ ነጻነት ሰራዊትም በዓለም አቀፍ ቃል አቀባዩ አቶ ኦዳ ተርቢ በኩል ሲቪሎችን ኢላማ እንደማያደርግ በተደጋጋሚ ገልጸዋል። በፌደራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን የሰላም ስምምነት እየገመገመ ባለውና በአፍሪካ ህብረት በሚመራው የአዲስ አበባ ስብሰባ ላይ እየተሳተፉ ያሉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በኦሮሚያና በአማራ ክልሎች የቀጠለው ግጭት በሰላም ውይይት በሚፈታበት ጉዳይ ላይ ከኢትዮጵያ ባለስልጣናት ጋር እንደሚነጋገሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ተነስተው ለደን ምንጣሮ ወደ ህዳሴ ግድብ እያመሩ በነበሩበት ወቅት አማራ ክልል ላይ በፋኖ ታጣቂዎች ታግተዋል የተባሉ 247 ወጣቶች ጉዳይ እንዳሳሰበው በደቡብ ኢትዮጵያ ክልል የጋርዱላ ዞን አስተዳደር ምክር ቤት አስታውቋል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች ወጣቶቹ የቀን ሰራተኞች መሆናቸውን ገልጸው ደህንነታቸው እንዳሳሰባቸውም ተናግረዋል። ወጣቶቹን በጉዟቸው ላይ እንደያዛቸው ያመነው የፋኖ ታጣቂ ቡድን የመከላከያ ሰራዊትና የሚሊሻ አባላት ናቸው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ዝርዝር ዘገባ አለው።
ሰኞ የካቲት 18 ቀን 2016 ዓ.ም ምህረት ከደቡብ ኢትዮጵያ ክልል ተነስተው ለደን ምንጣሮ ስራም በአማራ ክልል አድርገው ሲያመሩ በፋኖ ታጣቂዎች የታገቱት ወጣቶች ከጉልበት ስራ ውጪ ምንም አይነት የተለየ ተልእኮ እንደሌላቸው የጋርዱላ ዞን አስተዳደር ምክር ቤት ዛሬ በማህበራዊ ትስስር ገጽ ባወጣው መግለጫ ገልጿል። የቀን ስራ ለመስራት ወደ አካባቢው የሄዱ ወጣቶች እንደ ምርኮኛ ተቆጥሮ መንገላታታቸው የሚያሳዝን ነው፣ ድርጊቱም የሚያሳፍር ነው ብሏል። ምክር ቤቱም የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ለደን ምንጣሮ ተብለው ከጋርዱላ ዞን ደራሼ ወረዳና ከአሌ ዞን የተወሰዱ ወጣቶች ቁጥር 275 መሆናቸውን ከቀናት በፊት ለአሜሪካ ድምፅ ገልጸው የነበረ ሲሆን ዛሬ ቁጥሩ 282 መሆኑን ተናግሯል።
እንግዲህ አሁንም የልጆቹን መረጃ በአግባቡ እየተገታተን ነው፣ ግን የተለየ ነገር የለም። ተመሳሳይ የባለፈው አይነት መረጃ ነው አለው። አሁንም በፋኖ ቁጥጥር ስር ነው ያሉት።
ጉዳዩን ለማጣራት በስልክ ያገኘናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ መሆናቸውን በስልክ የነገሩን መቶ አለቃ አበበ ሰው መሆን ጦራቸው የተጠቀሱትን ወጣቶች በቁጥጥር ስር እንዳዋለ አምነዋል። ይሁን እንጂ ወጣቶቹ ለደን ምንጣሮ ስራ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑ የመከላከያ ሰራዊትና የሚሊሻ አባላት ናቸው ብሎ ነበርም። ነገር ግን ለደህንነታቸው ስለሚሰጉ ስማቸው እንዳንጠቅስ ጠየቁን የጋርዱላ አካባቢ ነዋሪም እነዚህ ወጣቶች ስራ ፍለጋ የሚሄዱ የቀን ሰራተኞች እንጂ ከመከላከያ ጋር ምንም አይነት ግንኙነት እንደሌላቸው ገልጿል። ለስራው ሲመለመሉ በዞንና በክልል መንግስታት እውቅና ነው ያሉት አስተያየት ሰጪው ለዚህም መንግስታቱን ተጠያቂ አድርገዋል።
በሰራተኞችና ማህበራዊ ዘርፍ በኩል ማስታወቂያ ተለጥፎ ሌሎቹ ተመዘገቡ። ያው አብዛኞቹ ስራ አጥ ናቸው፣ ወጣቶች ናቸው። ብራ ለ ተብሎ ወደ ስራ እኛም እንሰራለን ብለው ስራ ሲባል ተመዝግበው የሄዱትና ከምንም ጋር ንክኪ የሌላቸው የአርሶ አደር የገበሬ ልጆች ናቸው። ይህ ገበሬ በዝናብ እጦት በድርቅ የተመታ አካባቢ ነው እና ስራ ሲባል ዛሬ ላይ ወደ ስራ በቃ ብለው ነው ሄዱት እንጂ ምንም ውትድርና ጋር ንክኪ የሌላቸው። ይህንስ እንኳን በጣም የሚገርመው አንድም አይነት ፖለቲካ የሚያውቁ ማህበረሰቦች ናቸው። እነሱ አርሶ አደር ልጆች ናቸው፣ ገበሬ ናቸው፣ ገበሬ ልጆች ናቸው፣ ገበሬዎች ናቸው።
የዞኑ አስተዳዳሪ አቶ ብርሃኑም ታጋቾቹ ከዞኑ ደራሼ ወረዳ ጋቶ፣ አተያ፣ ግራሼ፣ ሽላሌና ከሆልተ ቀበሌያት እንዲሁም ከአለ ዞን የተወጣጡ እድሜያቸውም ከ18 ዓመት በላይ የሆኑ ወጣቶች መሆናቸውን ተናግሯል።
ምን ይበላሉ? የአካል ጉዳት ሰብአዊ መብት አያያዝ አካባቢ ማን እዛ እንትን የምለው ሰዎች እንዴት ናቸው የምለውን በጣም አሳሳቢ ነው እና እኛ እዚህ ህዝብን እያረጋጋን ብንሆንም ግን ከአቅማችን በላይ የሆነ ነው ይሄ ነገር ግን በደንብ አልተመራም የሚል እንትን እይታ አለን። እኛ
ከወረዳው ተመልምለው ከተወሰዱ በኋላ ታግተዋል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የ18 ዓመት ታናሽ ወንድማቸው እንደሚገኝበት ባለፈው ማክሰኞም ለአሜሪካ ድምፅ ያመለከቱት አስታረቀኛ ማርያም በእገታ ላይ ያለው ወንድማቸው ጉዳይ እንዳሳሰባቸው ተናግሯል። ከትናንት በስቲያ ግን በስልክ እንዳነጋገሩትም ነግረውናል።
መጀመሪያ ከታሰርንበት ቦታ በምሽት መጡና ቀየሩን፣ ሌላ ቦታ ቀየሩን አሉ። ከዛ ውጪ ባለፉት እንደ መፍትሄ ይሆናል ተብሎ እንጂ ልብ የሚያረጋጋ ነገርም አልሰማንም። ከዛ ውጪ አዲስ ነገር አልሰማንም። ልጆቹ የመከላከያ አባል ናቸው ምናምን ስሉ ያዛዝናል። በእርግጥ ለእነዛ ነገሮች ልጆች የመከላከያ አባል ናቸው ለማለትም በጣም የሚከብድ ነገር ነው።
የአለ ዞን የአለ ዙሪያ ወረዳ አስተዳደር የኮሚኒኬሽን ጉዳዮች ባለሙያም አቶ ምንጨ ሽውት ከታገቱት ውስጥ 38 ወጣቶች የአለ ብሔረሰብ
እነዚህ ልጆች እንደተያዙ ለምን ተደርጎ ደብዳቤውን ከለጠፉበት ፎን ላይ ገምጥሎ ያነሱት ማንም እንዳነሳ ማይታወቅም። እነዚህ ልጆች እውነት በጣም ቀበሌ የገበሬ አርሶ አደር የምስክ ተደሃ ልጆች ናቸው። ስራ ስባል ወደ ስራ አብዛኞቹ ስራ አጥ ስለሆኑ ስራ ስባል በቃ ወደ ስራ ነው እውነት ስራ ነው ብለው ነው
የጋርዱላ ዞን አስተዳዳሪ አቶ ብርሃኑ የኢትዮጵያ ፌዴራል መንግስትና ጉዳዩ የሚመለከታቸው አካላት ሁሉ ወጣቶቹን እንዲያስለቅቁ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በትግራይ ክልል ከ20,000 በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ የትምህርት ቢሮ አስታወቀ። ይህ የተማሪዎቹ አሃዝ በተገባደደው የካቲት ወር ላይ ብቻ መሆኑንም ነው ቢሮው የገለጸው። ሙልጌታ አጽብሃ ዘገባለሁ።
በትግራይ ክልል ባጋጠመው ረሃብ ከ223,000 በላይ ተማሪዎች ከትምህርት ገበታቸው ሊርቁ እንደሚችሉ ባለፈው ጥር ወር የሰጠውን ጥቆማ ያስታወሰው የክልሉ ትምህርት ቢሮም ከ20,000 በላይ ተማሪዎች ትምህርት እንዳቋረጡ አስታውቋል። ይህም አሃዝ በመገባደድ ላይ ባለው የካቲት ወር ውስጥ ብቻ የተመዘገበ እንደሆነ የቢሮ ምክትል ኃላፊ አቶ ረዳኢ ገብረ እግዚአብሔር ለአሜሪካ ድምፅ ገልጸዋል።
በቅርቡ በዚህ ሳምንት ውስጥ እንኳን ከሰበሰብነው መረጃ ብናይ 57 ወረዳዎች ብቻ የቅርቡ መረጃ እንኳን ብናይ ከ20,000 በላይ ተማሪ ከትምህርት ቤት እንዳቋረጠ መረጃዎች እየመጡ ናቸው። በጉልበት መስራት የሚችል ተማሪ፣ የተወሰነ ተጉዞ ወደ ሆነ ነገር ማምጣት የሚችል ተማሪ ትምህርት ቤት ትቶ ወደ ምግብ ፍለጋ፣ ወደ ስደት፣ ወደ ልመና እየተሰማራ እንደሆነ፣ በእድሜ መስራት የማይችሉ ብቻ ክላስ ውስጥ እየዋሉ በረሃብ እየተገረፉ እየተመለሱ ነው ያሉ። መስራት የሚችሉት ግን ያው እግራቸው ወደ አመራቸው ሂደት እየሄዱ ወደ ስደትም እየሄዱ እንደሆነ ተስፋ አስቆራጭ ሁኔታ እንዳለ መረዳት ይቻላል። ኢንፋ
በተጨማሪም ትምህርት ቤቶች በከፊል እየተዘጉ ናቸው ያሉት አቶ ረዳይ 7 ትምህርት ቤቶች በየጭላ አበርገለ ወረዳ በከፊል እንደተዘጉ በአስረጅነት ጠቅሰዋል። ትምህርት ቤቶቹ እስከ 8ኛ ክፍል የሚያስተምሩ ሲሆኑ ከአንደኛ እስከ 4ኛ ክፍል ማስተማራቸው እንዲቀጥሉ ሲደረግ፣ ከ5ኛ እስከ 8ኛ ክፍል የሚገኙ ተማሪዎች ግን ለምግብ ፍለጋ በመውጣታቸው ክፍሎቹ እንደተዘጉም አስረድተዋል። የትምህርት ቤቶች ምገባ ካልተጀመረና ለእርዳታ ፈላጊዎች አስቸኳይ የምግብ ድጋፍ ካልተደረገ የሚዘጉ ትምህርት ቤቶች ቁጥር እንደሚጨምር ምክትል ኃላፊው ስጋታቸው ጠቁመዋል።
እንዳለ ክላስ ውስጥ ተማሪ የማይገኝበት እድል እየተፈጠረ ነው ያለው። 8ኛ ክፍል አታገኘውም። ከዚህ በፊትም ከሳምሬ አካባቢ 8ኛ ክፍል ስንፈተን ታህሳስ ወር በረሃብ ምክንያት 8ኛ ክፍል ፈተና መስጠት ያልቻሉ የተራዘመላቸው ትምህርት ቤቶች አሉ። ከዚህ በፊት የተቋረጠው እርዳታ በአግባቡ መልሰው ወደ ተግባር መግባት፣ የተማሪዎች ምገባ በተለይ ስፔሻል አቴንሽን ተሰጥቶት በየትምህርት ቤቱ ህይወት የማዳን ስራ፣ ትምህርትም የማስቀጠል ስራ ካልተሰራ ወደ መጋቢት ግንቦት እየተጠጋን ስንሄድ ዞሆል ትምህርት ቤቶች የመዘጋት እድላቸው በጣም ከፍተኛ ነው። አሁን ባለው ሂደት ከቀጠለ በሚቀጥለው ጊዜ ተማሪ ማናገኝበት ጊዜ ይፈጠራል።
በዓለም አቀፉ የህፃናት አድን ድርጅት የትግራይ ክልል ዳይሬክተር አቶ ተክልቲ ገብረ ዮሐንስ በትግራይ ክልል በጥር ወር ላይ የሚያጋጥም ረሃብ የተለመደ አይደለም ይላሉ። ሆኖም ጦርነትና ድርቅ ባሳደሩት ጫና ምርት በሚሰበሰብበት ጊዜ ከፍተኛ የምግብ እጥረት መከሰቱን አስረድተዋል። ረሃቡ በተለይ በህፃናትና እናቶች ላይ ጉልህ ጉዳት ማድረሱንም ገልጸዋል።
ህጻናት በሁለት መንገድ ነው የሚጎዱት። አንዱ ያው ረሃቡ ራሱ አለ፣ ምክንያቱም በቂ የሆነ ሪሶርስ ቤት አይኖርም። ሁለተኛ ደግሞ ትምህርት የማቋረጥ እድል ሊያጋጥማቸው ይችላል። ስለዚህ ይሄ ስኩል ፊዲንግ ፕሮግራም የሚባለው ነገር ለእነዚህ ቢያንስ ተማሪዎቹ እንዲማሩ ለማድረግ አንዱ ትልቅ መካኒዝም ይሆናል ብዬ ነው የማስበው።
በክልሉ በመጠለያ ማዕከላት ከሚገኙ 1 ሚሊዮን ሰዎች 20% የሚሆኑ ህጻናት ለምግብ እጥረት መጋለጣቸውን አቶ አታክልት አመልክተዋል። በተፈናቃይ ማዕከላት የሚገኙ ተማሪዎችን ተቋማቸው ምግብ በማቅረብ እንደሚያግዝ የዓለም አቀፉ የህጻናት አድን ድርጅት የትግራይ ክልል ዳይሬክተር ገልጸዋል። ሌሎች ረጂ ተቋማትም በክልሉ ማቅረብ የጀመሩት አስቸኳይ የምግብ እርዳታ እንዲያጠናክሩ ጥሪ አቅርበዋል። ይህም አርሶ አደሩ ምርቱን መሰብሰብ እስከሚችልበት ቀጣይ ዓመት ድረስ በተቀናጀ መልኩ መቅረብ እንደሚገባ አስገንዝበዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዷችንን ነው። በመቀጠል ደግሞ የምናስተዋውቃችሁ አንድ በሴቶች ላይ የሚሰራ ተቋምን ነው። ወደዛው እናልፋለን። በቤኒሻንጉል ጉምዝ ከ20 ዓመት በፊት ህጋዊ እውቅና አግኝቶ የተመሰረተው ምዥዥጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉህ ሴት እውቀት፣ እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ 2 ዓመታት ያለፉት ወይዘሪት ትርሃስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤኒሻንጉል ጉምዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምዥዥጓ ሎካን የንጋት ብርሃንን መስርታለች። የተቋሙ ስራ አስኪያጅ ህድሪ ወርቁ ዓለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን አለማስታወስ አይቻልም ትላለች።
እንግዲህ ምዥዥጎ ሎካ የሴቶች ልማት ማህበር፣ ምዥዥጎ ማለት የጉምዝኛ ቃል ነው። የተመሰረተው እንደ ኢሮፕያን አቆጣጠር በ2002 ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤንሻንጉል ጉምዝ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ፣ ወደ አዲስ አበባ መጣ። የውጭ ጉዞ ነበራት እና ያን ፕሮሰስ እያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤንሻንጉል ጉምዝ ፓዊ ወረዳ ሳሊኒ ፕሮጀክት ነበረ በአጋጣሚ ይዛ ለስራ መጣች። ስራዋን ጨርሳ ወደ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ እያለፈች አንድ ራሷን ያጠፋች እናት አየች እና የአካባቢውን ሴቶች ያለቅሳሉ። ስትጠይቅ ለስድስት ጊዜ ልጅ ሞቶባት እኔም አረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት፣ እዛው ላይ ወዲያውኑ ወሰነች፣ የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞዬንም ሰርዛለሁ፣ ትምህርት ምንም አይነት የኔ የምለው ነገር አይኖርም፣ ይህን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር፣ ወፍጮ መትከል፣ በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች እና ምን ፈልገሽ ነው ከኛ ይህን የምታደርግ የሚል ጥያቄ ተነሳ። ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው፣ እነሱም የጎሳ መሪው ሚስት በአጋጣሚ ነፍሰ ጡር ነበረች፣ ቤት ወለደች። ከዛ በኋላ የትርሃስ አምላክ ደም አይፈራም ብለው በአካባቢያቸው አወጁ፣ ማስተማር ጀመሩ እና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ የወር አበባ በሚሆኑ ጊዜ ከቤት ውስጥ ይወጣሉ፣ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት፣ ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ በማድረግ ነው ስራዋን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ።
ምሽሽጓ ሎካ ለአካባቢው ማህበረሰብ ወፍጮ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህፃናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የህክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከ መገንባት ደርሷል።
እንግዲህ ምሽሽጓ ሎካ በዋናነት የሚሰራው ሴቶችና ህፃናት ላይ ነው የሚሰራው። በተለይ ደግሞ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ፣ በማስ ኤጁኬሽን እንደዚህ በባጃጅ ሞንታርቦ ጭኖ በማስተማር፣ በመኪናዎች እየተዘዋወሩ ማስተማር፣ የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ውመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ።
እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦናና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሶ እንደሚያቋቋምና እንዲሁም በገጠር ነዋሪ ለሆኑ በፊስቱላና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶችና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች።
ፊስቱላውን እየቀነሰ መጥቷል ቁጥሩ። የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም ዓመት የሚኖሩት ችግር ነው እና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በማምጣት ሕክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ራስ በህይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ 12 ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎቱን ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ።
የዛሬ 10 ዓመት ገደማ የ9 ዓመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት። ሕክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት እንዲሁም ፍትህ እስክታገኝ ድረስ የታገለላት መሆኑን ትገልጻለች።
ከጎንደር ከእናቴ ጋር እየኖርኩ ያለ የእናቴ ህግ አክስቴ ወደ ጃዊ ጋር የመጣች ስራ ለመሰራት ማለት በሰባት አመት ሁለት አመት እንደዛ ቆይቼ እንደገና ስራ ለመስራት ወደ ቤኒሻንጉል መጣን። ከዛ ቤኒሻንጉል መጥቼ ስራ እየሰራሁ የሆነ ጫካ ፈሪት ነበር የምንዘረው ያለ ያን ጊዜ ያክስቴ ባል ትቶኝ ሄደ ብቻዬን ማለት ነው ወደ ሚስቴ ወደ ጃዊ። ያ ትቶኝ ሲሄድ እኔ ያ ገበሬው አለ ከገበሬው ጋር ትቶኝ ሲሄድ ያሰፈረ ቁስ መጥፋት ነበረ በቃ መጓዛውና አቁሜ ተኛው። በቃ በበነገጠው ነገርኩኝ ለአክስቴ ባል። እዛ ንበርሲሆን እሱን ተባረረ ሰራተኛ ሲያባረረው እሱ ደግሞ እንደገና ያው ብር ስላልተቀበለ ያን ለመቅሰስ እንደገና የእሱን ሲያረሱ እንደገና ፖሊስ ይዞ መጠራቱ ልዩ ማለት ፈለጋላችሁ ብሎ እንደገና ሶስታችንም ፖሊስ ወሰደ ወደዚህ ወደ ባምቡክ ሁለት ስድስት መጠሽ አካባቢ ነው የገባሁት። እና ያው እንደ ገባሁ መጀመሪያ ሕክምና ያደረጉልኝ ሕክምና ያደረጉልኝ ምዙ ብለኝ ሁላ ሕክምና ያደረገልኝ ከዛ በኋላ ደግሞ ፍርድ እንደገና ደግሞ እንዲሰጠኝ ያደረጉ መስዋቸው ስለተ ያገኘውን በእነሱ ነው። ከዛ በኋላ ደግሞ ትምህርት ማስመዘገቡኝ አንደኛ ክልሀ ብዬ ማለት ነው ትምህርት እንደነገ አላውቅም ነበር።
ወጣቷ በአሁን ሰዓት የአስረኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምዥዥጓ ልኳን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።
ወደፊት ትምህርት ማሆን የተማርኩኝ አስተኛ ተደርሻለሁ እያሱ ነው ወዲ እንደዚያ የገባሁኝ አስተኛ ተደርሻለሁኝ። በእነሱ ብርካት በምንዝግል ብርካት መምራቱ እያስተኛ ስኝ እንዲያ የደረሱት እና የወደፊት ተስፋ ያበቅ እነዚያ ከምር እንደገና ደግሞ እንደዚያ ሰዎች እናዳት ዶክተር ማን ፈልጋለሁ በቃ።
የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በምጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምዥዥጓ ሎካ ከቤንሻንጉል ጉምዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን እየተጠናቀቀ ነው። ከመሰናበታችን በፊት
ትምህርት ቤቶችንም ከመገንባት አኳያ የትራስን ሐሳብ የነበረው ሴት ልጅ ከአካባቢው አርቃ
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየአመቱ በዚህ ቀን ዓለም አቀፉ ማህበረሰብ የሴቶችን ቀን ለማክበር በአንድነት ይሰበሰባል። ይህም በተለያዩ ሀገራት ሴቶች በታሪክ እውን ያደረጓቸውን ክንውኖች ለማክበርና ለማወደስ ብሎም ሴቶች ወደፊት እንዳይራመዱ የሚያደርጉ ለምሳሌ የሚያህል እንደ አግላይ የሥርዓተ ጾታ ልማዶች፣ ጾታ ለይተው የሚፈጸሙ አድሏዊነት የጎላባቸው አሰራሮች፣ የስነ ተዋልዶ ጤናን የሚመለከቱ በተለይም በሴቶች ላይ የሚጣሉ ገደቦች፣ ጾታን መሰረት ያደረጉ ጥቃቶችና እንዲሁም ሴቶች በማህበረሰብ ውስጥ ሙሉ ተሳትፎ እንዳይኖራቸው የሚያደርጉ እንቅፋቶችን በመሳሰሉ ጉዳዮች ላይ ትኩረት እንዲደረግ እድል ይሰጣል ሲል ይንደረደራል። የዘንድሮን የዓለም የሴቶች ቀን በማስመልከት የወጣው የዕለቱ ርዕሰ አንቀጽ በዚህ ረገድ ለአስርት ዓመታት ሁነኛ የሚሰኙ እድገቶች ቢዘገቡም በዓለም ዙሪያ ዛሬም እጅግ በበዙ ቦታዎች የሴቶች ልጆች መብቶች የጥቃት ኢላማ ከመሆን አልዳኑም ሲሉ ፕሬዝዳንት ጆ ባይደን የተናገሩትን ያወሳው ርዕሰ አንቀጽ አፍጋኒስታን ውስጥ ታሊባን ሴቶችና ታዳጊ ሴቶች ልጆች ትምህርታቸውን እንዳይከታተሉ እንዲሁም የሥራ ዕድል እንዳያገኙ የሚያደርግበትን አሰራር እናያለን። በኢራን አገዛዙ በድፍረት ለነጻነታቸው የቆሙ ሴቶችን ድምጽ በኃይል በማፈን አሰቃቂ በደሎችን እየፈጸመ ያለበትን ሁኔታም እንመለከታለን። በተመሳሳይም አስከፊና ኢፍትሃዊ ወረራ በዩክሬን ላይ የፈጸመችው ሩሲያ አስገድዶ መድፈርን የመሳሰሉ በጾታ ላይ የሚፈጸሙ በደሎችን እንደ ውጊያ ስልት መጠቀምን ጨምሮ ስፍር ቁጥር የሌላቸው ሴቶች ለመላው ዩክሬናውያን የሰብአዊ መብት መከበርና መሠረታዊ ነጻነቶች መጠበቅ በጀግንነት እያካሄዱ ያሉትንም ትግል እናያለን። ባለፉት 25 ዓመታት ውስጥ ሴቶች በርካታ ወጥኖች አፍርተው ለማየት በቅተዋል ያለው የዕለቱ ርዕሰ አንቀጽ ከነኚህም ውስጥ በጾታ እኩልነት መከበር ጎራ የተዘገቡ መሻሻሎች፣ የፖለቲካ ውክልና ማግኘት፣ የእናቶች ሞት ቁጥር መቀነስና በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የተደረጉ የሕግ ማሻሻያዎች እንደሚገኙባቸው አመልክቷል። ይሁን እንጂ ሴቶች በበርካታ ሀገሮች ውስጥ አሁንም የፋይናንስ አገልግሎት ለማግኘት፣ የባንክና የብድር አገልግሎት እንዲሁም በውርስ ተጠቃሚ ለመሆን፣ የንግድ ሥራ ለመጀመር፣ ከፍተኛ ትምህርት ለመከታተል አሊያም ከቤት ውጭ የሚሰሩ ሥራዎችን የመሥራት ዕድል መነፈግን ጨምሮ ብርቱ እንቅፋቶች ይገጥሟቸዋል። ከወንዶች ይበልጥም ተጽዕኖ በሚያደርጉባቸው ጉዳዮች ላይ ከውሳኔ አሰጣጥ ሂደቶች እንዲገለሉ ተደርገዋል ሲል ተችቷል። ሴቶችና ታዳጊ ሴቶች ልጆች እድል እንዲያገኙ ማስቻል የሁሉንም ደህንነት መረጋጋትና ብልጽግናን ከማሳካት የሚቆጠር ነው ሲሉ ባይደን የተናገሩትን ያወሳው ርዕሰ አንቀጽ ገሚሱ የዓለም ሕዝብ ወደ ኋላ በቀረበት የትኞቹንም ግዙፍ ዓለም አቀፍ ፈተናዎች መፍታት እንደማንችል አሳምረን እናውቃለን። ስለዚህ ዛሬ በዓለም ዙሪያ ያሉ የሴቶችና የሴቶች ልጆችን ስኬቶች እንዲሁም አስተዋጽኦዎች ስናወድስና ስናከብር ሁሉም ያለውን የመጨረሻ የስኬት አቅም እውን ያደርግ ዘንድ ያለንን ቁርጠኝነት እያረጋገጥ ነው ያሉበትን አስታውሷል። ሴቶች ባላቸው አቅም ደረጃ ገና ጥቅም ላይ ካልዋሉ የሀገር ቅርሶች ውስጥ ናቸው። በመሆኑም ማንኛውም መበልጸግ ማደግ የሚመኝ ማህበረሰብ ሴቶቹን ለፍሬ ማብቃትና ወንዶች ያሏቸውን መብቶች እነርሱም እንዲኖራቸው ለማድረግ መስራት መጀመር አለበት። በዛሬው ዓለም የሴቶች ቀንም የሴቶች መብት ጥያቄዎች የሰብአዊ መብት ጥያቄዎች መሆናቸውን እንገነዘባለን። ሴቶችን እናከብራለን። እናም ሴቶች የመብታቸው ተጠቃሚ እንዳይሆኑ ከማድረግ ወይም ሴቶችን ከማግለል ይልቅ ተገቢ ክብር እንዲቸራቸውና ሙሉ አቅማቸውንም እውን የሚያደርጉበት ስፍራ እንዲያገኙ ለማድረግ ቃላችንን እናድሳለን ሲሉ ባይደን የተናገሩትን ጠቅሶ የለትሩስ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት የካቲት 29 2016 ዓመተ ምህረት መሰናዶና ጥንቅር ዝለይ ተጠናቋል። እንኳን በድጋሚ እንኳን ለዓለም አቀፉ የሴቶች ቀን አደረሳችሁ ልንል እንወዳለን። ኤደን ገረመው የምሽቱን ዝግጅት በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ንጉሱ ታምሬ ደግሞ ስርጭቱን በማቀናበር፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን በመከወን አብረናችሁ ነበር። እናንተም አብራችሁን ስለሆናችሁ እናመሰግናለን። በነገው ምሽት እንገናኝ። ጤና ይስጥልን።